ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
The council must address this issue. If Venezuela cannot, it should voluntarily step down from it.
ቬኔዙዌላ የማትችል ከሆነ የራሷን ችግር እስከምትፈታ ድረስ የተባበሩት መንግስታት ድርጅት የሰብአዊ መብት ጉባኤ መቀመጫዋን መልቀቅ አለባት።
በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ ናቸው። የሰብአዊ መብት ጥሰት የሚፈጽሙ አገሮች ከመንግስታቱ ድርጅት ምክር ቤት አባልነት መሰረዝ አለባቸው ካሉበት ንግግራቸው የተወሰደ ነው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል።
የዩናይትድ ስቴትስ ምክር ቤት አባላት የኢትዮጵያ መንግስት ዓለም አቀፍ የሕፃናት ጉዲፈቻ እንዲቆም የሚያስገድደውን ውሳኔ በድጋሜ እንዲያጤነውና በሕጋዊ መንገድ የጉዲፈቻ አሰራር ጀምረው በሂደት ያሉ ቤተሰቦች ጉዳያቸውን እንዲጨርሱ እንዲያደርግ የጠየቁበትን ደብዳቤ ጻፉ። የዚህ ዝርዝርም በዜና መጽሔት ክፍል ጊዜ ተይዟል።
የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አገራቸው ላይ ተፈጽሟል ላሉት በደል በተባበሩት መንግስታት የጸጥታው ምክር ቤት ውስጥ ያላቸው ተጽዕኖ በመጠቀም ካሳ እንዲያስከፍሉ ለበርካታ መንግስታት መሪዎች ዛሬ መልእክት ላኩ። የሰብአዊ መብት ጥሰት የፈጸመ ማንኛውም አገር ቀደም ብለን በጠቆም ነው ዘገባ መሰረት በተባበሩት መንግስታት መድረክ ላይ ሊሰየም አይገባውም ያሉበትን ጨምሮ በዜና ዘገባው የተካተቱ በርከት ያሉ ዝርዝሮች ይዘናል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን አክለን ከዛሬ ማክሰኞ ግንቦት 29 2009 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
አዲሱ አበበ፣ ፕሮግራሙን የሚያቀናባበሩ ንጉሶ ታምሬ ከስርጭት መሀንዲሱ ኦልድሪስ ጋር እስከ ምሽቱ አራት ሰዓት አብረን እናመሻለን። አሁን በዜናው እንጀምር። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ አገራቸው ላይ ተፈጽሟል ላሉት በደል በተባበሩት መንግስታት የጸጥታው ጥበቃ ምክር ቤት ውስጥ ያላቸውን ተጽዕኖ በመጠቀም ካሳ እንዲያስከፍሉ ለአያሌ መንግስታት መሪዎች ዛሬ መልእክት ልከዋል። ፕሬዝዳንት ኢሳያስ የመንግስታቱ ድርጅት የጸጥታው ጥበቃ ምክር ቤት የሀገሮችን ሰላምና ጸጥታ ለማስከበር ለዓለም ደህንነት የመስራት ቀዳሚ ኃላፊነትና ሕጋዊ ግዴታም እንዳለበት በመልእክታቸው ጠቁመዋል። የፕሬዝዳንቱ ስሞታ እንደ አውሮፓ አቆጣጠር ከግንቦት 1998 እስከ 2000 በሀገራቸውና በኢትዮጵያ መካከል የተካሄደውንና ከፍተኛ ሕይወትና ንብረት ያወደመውን የድንበር ጦርነት የተመለከተ ነው። በቅኝ አገዛዝ ዘመን የነበረው ድንበር ግልጽ ስለነበር የድንበር ይግባኝ ውዝግቡ ከተንኮል የመነጨ ነው ያሉት ፕሬዚዳንት ኢሳያስ፣ ሆኖም ዋሽንግተን በውጭ ጉዳይ መስሪያ ቤቱ አማካኝነት የአፍሪካ ቀንድን ለመቆጣጠር ትልቅ የታሪክ ትስስርና ስትራቴጂካዊ አንድነት ባላቸው አገሮች መካከል ቅራኔ ፈጥራለች ብለዋል። የተባበሩት መንግስታት ጸጥታው ጥበቃ ምክር ቤት ህጋዊ ኃላፊነቱን በመወጣት ወራሪዎችን ከመሬታቸው የማስለቀቅ አላግባብ ኤርትራ ላይ የተጣለ ያሉትን እቀባ የማንሳትና ኤርትራ ላይ የሚሰነዘረውን ጥቃት የማስቆም ግዴታ አለበትም ብለዋል። ይህ በእንዲህ እንዳለ በርካታ የሰብአዊ መብት አስከባሪ ድርጅቶች ስለ ኤርትራ ሰብአዊ መብቶች ዘገባ የሚያቀርብ የመንግስቱ ድርጅት ልዩ ተጠሪ ኃላፊነት እንዲታደስለት ጥሪ አድርገዋል። አምነስቲ ኢንተርናሽናልና ሂውማን ራይትስ ዎችን የጠቀለሉ 27 ዓለም አቀፍና የኤርትራ ሰብአዊ መብት ተቆርቋሪ ድርጅቶች ለሶስተኛው ዓለም አቀፍ የሰብአዊ መብት ጉባኤ በጻፉት መልእክት ኤርትራ ሰቆቃ፣ ባርነት፣ አስገድዶ መሰወርና ሌሎች መሠረታዊ የሆኑ የሰው ልጆች መብት አሁንም የሚጣስባት አገር ስለሆነች የመንግስታቱ ድርጅት የሰብአዊ መብት ተቆርቋሪ ኃላፊነት እንዲታደስም ጠይቀዋል።
የሰብአዊ መብት ጥሰት የፈጸመ ማንኛውም አገር በተባበሩት መንግስታት መድረክ ላይ ሊሰየም አይገባውም ሲሉ በድርጅቱ የዩናይትድ ስቴትስ አምባሳደር ኒኪ ሄሊ ያሳሰቡ። አምባሳደሯ ጄኔቫ ላይ በተካሄደው መድረክ በዛሬው ዕለት ሲናገሩ ዩናይትድ ስቴትስ በምክር ቤት ውስጥ ያላትን ተሳትፎ በጥንቃቄ እንደምትመረምር አመልክተው አንዳንድ ተጨባጭ መሻሻሎች ያሏቸውንም መደረጋቸውን አክለው ገልጠዋል። አምባሳደር ሄሊ የሰብአዊ መብት ይዞታው አሽቆልቁሏል ካሏት ከቬኔዙዌላ ጋር ዩናይትድ ስቴትስ እዚያው ጄኔቫ ውስጥ የጎንዮሽ ውይይት ማድረጓንም አመልክተዋል። እናም ቬኔዙዌላ ቤቷን ካላጸዳች በቀር በድርጅቱ ምክር ቤት ውስጥ ቦታ ሊኖራት አይገባም ነው ያሉት አምባሳደር ሄሊ።
Being a member of this council is a privilege. And no country who is a human rights violator should be allowed a seat at the table.
የዚህ ምክር ቤት አባል መሆን በራሱ ክብር ነው። የሰው ልጆች መብት የሚረግጥ አገር ደግሞ እዚህ ምክር ቤት ውስጥ መቀመጫ ሊኖረው አይገባም። በመጨረሻም ይህ ምክር ቤት በቬንዙዌላ ላይ አንድ ውሳኔ አለማሳለፉ ያስደነቀን ባለበት ወቅት ባለፈው መጋቢት ወር በእስራኤል ላይ የተዛባና ባለአምስት ነጥቦች ውሳኔ እስራኤል ላይ አሳልፏል። ምክር ቤቱ ታማኝነት እንዲኖረው ካስፈለገ ይህን የከፋ ጸረ እስራኤል አቋሙን ማስተካከል ያስፈልገዋል።
አምባሳደር ሄሊ ከዚህም ሌላ ሎንዶን ላይ በደረሰው የሽብር ጥቃት በዩናይትድ ስቴትስ ስም ሐዘናቸውን ገልጠው ዩናይትድ ስቴትስ ሽብርተኝነትን በመዋጋት ረገድ የተበቀና የማያወላውል አቋም እንዳላትም አረጋግጠዋል።
ብሪታንያ ባለፈው ቅዳሜ ሎንዶን ውስጥ በሽብርተኞች ለተገደሉት በዛሬው ዕለት አገር አቀፍ የህሊና ጸሎት አደረገች። ፖሊሶች ደግሞ በጸጥታ ኃይሎች የተገደለውን ሶስተኛውን አሸባሪ ማንነት ገልጠው ተጨማሪ ተጠርጣሪዎችንም በቁጥጥር ስር አውለዋል። የአካባቢ ፖሊሶች እንዳመለከቱት ከሆነ ይህ ማንነቱ ይፋ የሆነው አሸባሪ የ22 ዓመት ዕድሜ ያለው ዩሱፍ ዛጋባ ከዚህ ቀደም ስሙ ያልተገለጸ ብቸኛው ግለሰብ እንደነበርም መርማሪዎቹ ተናግረዋል። ግለሰቡ የሞሮኮ ተወላጅ ሆኖ የጣሊያን ዜግነት የያዘ ኑሮውን ደግሞ ምስራቅ ሎንዶን ውስጥ ያደረገ እንደነበር ተመልክቷል። ሌሎች ሁለቱ አሸባሪዎች ትናንት ማንነታቸው በፖሊሶች ተገልጧል። በዚህ ጉዳይ ላይ መጽሔት ዝርዝር ዘገባ ይኖረዋል።
የብሪታንያዋ ጠቅላይ ሚኒስትር ቴሬሳ ሜይ ቀደም ባለው የአገር ውስጥ አስተዳደር ሚኒስትርነታቸው ወቅት የተነሱባቸውን ጥያቄዎች እየተከላከሉ መሆናቸው ተሰማ። ይልቁንም ጠቅላይ ሚኒስትሯ በብሪታንያ ጸረ ሽብርተኝነት ዘመቻ ወቅት ግንባር ቀደም ሆነው ባከናወኗቸው ተግባራት ዙሪያም የቀረቡባቸውን ጥያቄዎች እየመለሱ ነው። ይህ የሚካሄደው አገሪቱ ላይ ሶስት ጥቃቶች ሲደርሱ የደህንነት ባለስልጣናት ምን ያህል ያውቁ እንደነበር ተጨማሪ ውይይቶች በሚካሄዱበት በአሁኑ ወቅት ነው። በመጪው ሐሙስ ከሚካሄደውና ጠቅላይ ሚኒስትር ሜይ በሰፊ ልዩነት እንደሚያሸንፉ የገለጹት የፓርላማ ምርጫ ካካሄዱ ወይም ከመካሄዱ አስቀድሞ የደረሰው የሽብርተኝነት ጥቃት ለሌሎች የጸጥታ ጥበቃዎች የሚሰጠውን ትኩረትም እንዳያናጋ ተገልጧል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። የፈረንሳይ ጸረ ሽብርተኛነት ቢሮ የቱሪስት መስህብ በሆነው በኖትርዳም ካቴድራል ዛሬ በአንድ የፖሊስ መኮንን ላይ የደረሰውን ጥቃት እየመረመረ መሆኑ ተገለጠ። የፓሪስ ፖሊስ መምሪያ ቢሮ እንዳስታወቀው ጥቃቱን የፈጸመው ግለሰብ ካቴድራሉን ይጠብቁ ከነበሩ የፖሊስ አባላት መካከል አንደኛውን በመዶሻ ከመታ በኋላ በሌላ የፖሊስ መኮንን ተገድሏል። አንድ የፖሊስ ቃል አቀባይ በሰጠው መረጃ ጥቃቱን የፈጸመው ግለሰብ ብቻውን ይሁን ወይም ሌሎች ተባባሪዎች አብረው ይኖሩ ለባለስልጣናት ግልጽ አይደለም። ፓሪስ ተደጋጋሚ የሽብርተኞች ጥቃት ሰለባ ከሆነችና አያሌ ቱሪስቶችም ይኸው ጥቃት ከደረሰባቸው በኋላ በአሁኑ ወቅት በከፍተኛ ጥበቃ ስር ትገኛለች። ባለፈው ሚያዝያ ወር ለምሳሌ በአንድ ተሽከርካሪ ላይ በደረሰ የአሸባሪ ጥቃት አንድ የፖሊስ መኮንን ሲገደል ሌሎች ሁለት ቆስለዋል።
የተመሳሳይ ጾታ ጋብቻን በመደገፋቸው ሳቢያ የሚካሄድባቸው አመጻ በአስቸኳይ እንዲቆም አንድ የሰብአዊ መብት ባለሙያ ጥሪ ያቀረቡ። ባለሙያው በአይነቱ የመጀመሪያው በሆነውና ለተባበሩት መንግስታት ድርጅት የሰብአዊ መብቶች ጉባኤ ባቀረቡት በዚህ ሪፖርት በዓለም ዙሪያ በሚገኙ ተመሳሳይ ጋብቻ ደጋፊዎች ላይ ይደርሳል ያሉትን ግፍና ስቃይም ዘርዝረዋል። ሊሳ ሽላይን የሰብአዊ መብቶች ጉባኤ በጉዳዩ ላይ የሶስት ሳምንት ስብሰባውን ዛሬ ከከፈተበት ከጄኔቫ ለአሜሪካ ድምጽ ተከታዩን አጭር ዘገባ አድርሳናለች። ሰለሞን ክፍሌ ይዞ ቀርበዋል።
ቪቲት ሙንታርቦርን ለተመሳሳይ ጾታ ጋብቻ ፈጻሚ ማኅበረሰቦች መብቶች መጠበቅ የመጀመሪያው ገለልተኛ ባለሙያ ሆነው ከተሰየሙ ጀምሮ ውዝግብ ተፈጥሯል። ታይላንዳዊው ዓለም አቀፍ የሕግ መምህር ቪቲት ሙንታርቦርን ራሳቸው የተመሳሳይ ጋብቻ ፈጻሚ መብቶችን በሚቃወሙ ወገኖች ተጎሳቁለዋል፣ ዛቻም ደርሶባቸዋል። ይህ ለዓለሙ ድርጅት የሰብአዊ መብቶች ጉባኤ ያቀረቡት የመጀመሪያው ሪፖርት የተለየ አመለካከት ያላቸውን ሰዎች ከሚቃወሙ መንግሥታትና ሌሎች ወገኖች አዎንታዊ ምላሽ እንደማያገኝ ይታመናል። የሙንታርቦርን ሪፖርት ሰባ የሚሆኑ የዓለም ሀገሮች በተለይ የወንድ ለወንድ ጋብቻን በወንጀል እንደሚቀጡ ያሳያል። 40 ሌሎች ሀገሮች ደግሞ የሴት ለሴት ጋብቻንና በሁለቱ ጾታዎች መካከል የሚፈጸምን ወሲባዊ ግንኙነት ይወነጅላሉ ይላል ሪፖርቱ። በመላው ዓለም ደግሞ የወሲብ ግንኙነትን ከተመሳሳይ ጾታ ጋር በሚፈጽሙ ሰዎች ላይ እጅግ አስከፊ አመጻና ልዩነት ይደረግባቸዋል ሲሉ ያስረዳሉ ሙንታርቦር።
Violations are pervasive in numerous settings. Killings, rapes, በተመሳሳይ ጾታ ጋብቻ ፈጻሚዎች ላይ የሚደርሱ የመብት ጥሰቶችና ጥቃቶች አይነት በርካታ ናቸው። ግድያ፣ አስገድዶ መድፈር፣ የአካል ትልተላ፣ የስቃይ በደል መፈጸም፣ የጭካኔ ቅጣት፣ ማዋረድ፣ ግርፋት፣ ጠለፋ፣ ህገወጥ ስርዓት፣ ማዋከብ፣ በአካልና አእምሮ ላይ ጉዳት ማድረስ፣ በለጋ ዕድሜያቸው ከታላላቆቻቸው ማስፈራሪያ መቀበል፣ በእነኝህና ሌሎች ከባድ ተጽዕኖዎች ሳቢያ የገዛ ሕይወትን ማጥፋት እርምጃ መውሰድ ጭምር ይገኙባቸዋል።
የሰብአዊ መብቶች ጠበቃና ባለሙያው ሙንታር ቦርን አክለውም በተመሳሳይ ጾታ ፍቅረኞች ላይ ልዩነቶች የሚደረጉት ከንቃተ ህሊና ዝቅተኝነትና መሠረታቸውም ጥላቻ ነው ሲሉ ያስረዳሉ። በብሔራዊ ደረጃ በሚቀረጹ ሕጎች አጋዥነት የጋራ መከባበር እንዲፈጠርም ጥሪ ያቀርባሉ።
አድማጮች፣ ዜናው አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ ነን። በዓለም ዜና የጀመረው መደበኛ ፕሮግራማችን በ19 በ22ና በ5 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ 4 ሰዓት ይቀጥላል።
በስርጭታችን የጊዜ ሰሌዳ መሰረት አሁን ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን በሁለተኛው አጋማሽ ከሚቀርቡ ዝግጅቶች አንዱን ለቅምሻ እንበል።
የክብደት መቀነስ ምክንያቶች በጣም ሰፊ ናቸው። በስልክም ለመዘርዘር አስቸጋሪ ነው። በሬዲዮ ግን ደግሞ ችላ የማይባል የሕክምና ምልክት ነው። ስለዚህ ኮምፕሬሄንሲቭ ወይም ደግሞ ጠቅላላ የሆነ ምርመራ የሚያስፈልገው ነው።
የቀደመ ፕሮግራማችን የተከታተሉ አንድ አድማጭ በቀጥታ ያደረሱላቸውን ጥያቄ የመለሱት ዶክተር ደረጀ ሳህሌ አዮ ናቸው። የሳምባ ህመም ልዩ ሐኪም ናቸው። በሁለተኛው አጋማሽ በሐኪሙን ይጠይቁ ይመለሳሉ። አድማጮች፣ አሁን በቀጥታ ወደ ዕለቱ አብይ ርዕስ።
የዩናይትድ ስቴትስ ምክር ቤት አባላትና ሴናተሮች የኢትዮጵያ መንግሥት ዓለም አቀፍ የሕፃናትን ጉድፈቻ እንዲቆም የሚያስገድደውን ውሳኔ በድጋሜ እንዲያጤነውና በሕጋዊ መንገድ የጉድፈቻ አሰራር ጀምረው በሂደት ላይ ያሉ ቤተሰቦች ጉዳይን እንዲጨርሱ እንዲደረግ ለኢትዮጵያ መንግሥት ደብዳቤ ጽፈዋል። ጽዮን ግርማ።
74 የዩናይትድ ስቴትስ ምክር ቤት አባላትና 47 ሴናተሮች ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ አምባሳደር ግርማ ብሩ በኩል ለኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በጻፉት ደብዳቤ የኢትዮጵያ መንግስት በሚያዝያ 16 ያሳለፈው ዓለም አቀፍ ጉዲፈቻን የሚያስቆም መመሪያ ሕጋዊውን አሰራር ተከትለው በጉዲፈቻ ልጆች ለመውሰድ በሂደት ላይ ያሉ ከ200 በላይ አሜሪካውያን ቤተሰቦችና ኢትዮጵያውያን ሕፃናትን ልብ የሰበረ ውሳኔ ነው ብለውታል። በመሆኑም የኢትዮጵያ መንግስት መልሶ ሊያጤነው ይገባል ሲሉም ጥያቄ አቅርበዋል። የምክር ቤት አባላቱና ሴናተሮቹ የጻፉት ደብዳቤ እንደሚዘረዝረው በኢትዮጵያ የሚገኙ ወላጅ አልባ ህጻናት ደህንነታቸው ተጠብቆ በፍቅር የሚያድጉበት ቋሚ ቤተሰብ እንዲኖራቸውና ይህንን የሚያገኙበትም እድል እንዲመቻችላቸው በጋራ ከኢትዮጵያ መንግስት ጋር መስራት እንደሚያስደስታቸው አስፍረዋል። የዩናይትድ ስቴትስና የኢትዮጵያ ግንኙነት በኢኮኖሚ እድገት፣ በልማት፣ ሰላምና ጸጥታን በማስጠበቅ ላይ የተመሰረተ ነው። በተጨማሪም ሁለቱ ሀገሮች የምግብ ዋስትናን ለማረጋገጥ በጋራ ይሰራሉ። የጤና ሁኔታዎችን ለማሻሻል የተጠናከረ ትምህርት እንዲኖርና በንግድ ጉዳዮችም ላይ በጋራ እንደሚሰሩ ያስታውሳል ደብዳቤው። ኢትዮጵያ በሶማሊያ በሱዳንና በደቡብ ሱዳን የሰላም አስከባሪ ኃይልን አሰማርታ ሰላምና ደህንነትን ለማረጋገጥ የምታደርገውን ቁርጠኝነት እንደሚያደንቁም ዘርዝረዋል። በዚህ የትብብር መንፈስም የኢትዮጵያ መንግስት በዓለም አቀፍ ጉዲፈቻ ላይ ያሳለፈውን ውሳኔ እንዲያጤነው አስቀድመው የተጀመሩ ቤተሰቦች ከልጆቻቸው ጋር ልጆቹም ከቤተሰቦቻቸው ጋር የሚገናኙበት ሁኔታ በተፋጠነ መንገድ እንዲመቻች ጠይቀዋል። ደብዳቤው አያይዞም
ኢትዮጵያ በጉዲፈቻ ጉዳይ ላይ ወደፊት የምትከተለውን ፖሊሲ አስመልክቶ መንግስቶ የደረሰበትን ውሳኔ እያከበርን ቀደም ሲል ተጀምረው እስከ ሚያዝያ 13 2009 ዓ ም እንቅስቃሴ ላይ ለነበሩ ጉዳዮች የሚሰጠው መፍትሄ እንዲፋጠን እገዛውን እንዲያደርጉልን እንጠይቃለን። እነዚህ ሕፃናት ከአሳዳጊ ቤተሰቦቻቸው ጋር እንዲገናኙ በመርዳት በኩል ከእኛ ጋር ያለመተባበር በሁለቱ ሀገሮቻችን መካከል ያለውን ግንኙነት እንዳይጎዳው እንሰጋለን።
በአሁኑ ሰዓት 30 የሚሆኑ ህጻናት ጉዳያቸው በፌደራል የመጀመሪያ ደረጃ ፍርድ ቤት ተጠናቆ ለጉዞ በመሰናዳት ላይ እንደነበሩ ገልጸው በአጠቃላይ ከውሳኔው በፊት አስቀድመው የተጀመሩ የጉዲፈቻ ሂደቶች እንዲጠናቀቁ እንዲፈቀድ ጠይቀዋል። በሌላ በኩል በአዲስ አበባ የሚገኙ የአውሮፓ ኤምባሲዎች በተመሳሳይ ሁኔታው እንዳሳሰባቸውና አዲስ በወጣው መመሪያ መሰረት በጉዲፈቻ የቤተሰቦቻቸው አካል ያደረጓቸውን ህጻናት ከሀገር ማውጣት እንዳልቻሉ ተናግረዋል። ይህንን ጉዳይ በተመለከተ የኢትዮጵያ መንግስት ምላሽ ለማግኘት ጥረት አድርገናል፣ አልተሳካም። ጥረታችንን ቀጥለን በነገው ምሽት ይዘን ለመመለስ እንሞክራለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ወደ መጽሔቱ የዜና ዘገባ እንሻገራለን። አድማጮች፣ የዓለሙ አካል አስፈላጊ ለውጦችን ካላደረገ በቀር የትራምፕ አስተዳደር ዩናይትድ ስቴትስን ከዓለም አቀፉ የሰብአዊ መብቶች ጉባኤ አባልነቷ ሊያስወጣት እንደሚችል አምባሳደር ኒኪ ሄሊ ያስጠነቀቁ። በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ ዛሬ ይህን ማስጠንቀቂያ ጄኔቫ ውስጥ የሰጡት በሶስት ሳምንቱ ጉባኤ መክፈቻ ላይ ለተገኙ ልዑካን ባደረጉት ንግግር ነው። ሊሳ ሽላይን ለአሜሪካ ድምፅ ከስፍራው የላከችውን የዚህን ዘገባ ዝርዝር ሰለሞን ክፍሌ ይዞ ቀርበዋል።
ኒኪ ሄሊ በተባበሩት መንግሥታት ድርጅት 29ኛዋ የዩናይትድ ስቴትስ አምባሳደር ሲሆኑ በዓለም አቀፉ የሰብአዊ መብቶች ጉባኤ ፊት ሲናገሩ ደግሞ የመጀመሪያዋ ናቸው። ያደረጉት ጠንካራና ቁርጠኛ ንግግርም 47 አባል ሀገሮች ባሉት ጉባኤ ዘንድ አድማጭ ጆሮ አልተነፈገም።
I am grateful for the opportunity to speak in front of this body on an issue that we believe is very important.
በጣም አስፈላጊ መሆኑን በተረዳነው ርዕስ ማለትም ስለ ሰብአዊ መብት መከበር ፊታችሁ ቆሜ ለመናገር እድል ስላገኘሁ አመሰግናለሁ። እንደምታውቁት ዩናይትድ ስቴትስ ይህንን ምክር ቤትና ተሳትፏችንንም በቅርበት ትመለከታለች። አንዳንድ አሰራሮቹንም ማጠናከር ትሻለች።
ሄሊ ጉባኤውን በእስራኤል ላይ አሻሚ አቋም አለው ሲሉ ተችተዋል። እንደ ምሳሌ ሲያቀርቡም ካውንስሉ እስከ ዛሬ ድረስ ቬኔዙዌላ የምትፈጽመውን ከባድ የሰብአዊ መብቶች ጥሰት አስመልክቶ አንድም ጊዜ የውግዘት ውሳኔ አሳልፎ አያውቅም ብለዋል።
And yet it adopted 5 biased resolutions in March against a single country.
ሆኖም ባለፈው መጋቢት ወር አንዲት ብቸኛ አገር እስራኤል ላይ ሚዛናዊ ያልሆኑ 5 ውሳኔዎችን አሳልፏል። የምክር ቤት ተአማኒነት እንዲኖረው ከፈለገ ተደጋጋሚ ጸረ እስራኤል ውሳኔውን ማስተካከል አለበት።
ዩናይትድ ስቴትስ እና እስራኤል ሸሪኮች ናቸው። የዓለሙ ድርጅት የሰብአዊ መብቶች ጉባኤ እስራኤል በተያዘው የምዕራቡ ዳርቻና ጋዛ ሰርጥ የሚኖሩ ፍልስጤማውያን ሰብአዊ መብቶች አታከብርም ሲል የሚኮንናት አላግባብ ነው በማለት ዋሽንግተን ለረጅም ጊዜ ስትከራከር ቆይታለች። አምባሳደሯ የጉባኤው አባል ለመሆን ለለውጥ ክፍት መሆን እንዳለበትም አስገንዝበዋል። ቬኔዙዌላ አሉ ሄሊ፣ የሰብአዊ መብቶች አያያዟ ከጊዜ ወደ ጊዜ ይበልጥ እያሽቆለቆለ የሚሄደው ቬኔዙዌላ የጉባኤው አባል እንድትሆን መፈቀዱ ፈጽሞ ተቀባይነት የሌለው አሰራር ነው ሲሉ አስገንዝበዋል።
The council must address this issue. If Venezuela cannot, it should voluntarily step down from its seat.
በዚህ ጉዳይ ላይ መወያየት አለበት። ቬኔዙዌላ የማትችል ከሆነ የራሷን ችግር እስከምትፈታ ድረስ የተባበሩት መንግስታት ድርጅት የሰብአዊ መብት ጉባኤ መቀመጫዋን መልቀቅ አለባት።
በዚህ ዓለም አቀፍ አካል ውስጥ ማንኛውም የሰብአዊ መብቶችን የሚረግጥ ሀገር በምንም አይነት መቀመጫ ሊሰጠው አይገባም። የሚገባቸው መብቶቹን የሚጠብቁ ብቻ ሊሆኑ ይገባል ሲሉም አምባሳደር ኒኪ ሄሊ አሳስበዋል።
ወደ ቀጣዩ ዘገባ እናልፋለን። ባለፈው ቅዳሜ ብሪታንያ ዋና ከተማ ሎንዶን ብሪጅ አጠገብ የደረሰውና 7 ሰው የገደለውን የሽብርተኛ ጥቃት ከፈጸሙት 3 ሰዎች 2ቱን ማንነት የአገሪቱ ፖሊሶች አስታውቀዋል። የ27 ዓመቱ ኩራም ሻዛድ እና የ30 ዓመቱ ራሺድ ሬድዋን የተባሉት አጥቂዎች ሁለቱም ባርኪንግ ተብሎ የሚታወቀው የምስራቅ ለንደን አካባቢ ነዋሪዎች ነበሩ። የቪኦኤው ሄንሪ ሪጅዌል ከአካባቢው እንደዘገበው ጥቃቱ የአካባቢውን ነዋሪዎች አስደንግጧል። ከድንጋጤውም በተጨማሪ ጽንፈኞች በደህንነት ማህበረሰቡም ይሁን በአካባቢው ሙስሊም ማህበረሰብ ሳይነቃባቸው ሊንቀሳቀሱ መቻላቸው ይበልጥ ስጋቱን እየፈጠረ ወይም እየጨመረ ሄዷል። የዘገባውን ዝርዝር ቆንጅታዬ ታቀርባለች።
የለንደን ምስራቃዊ ዳርቻዋ ቀበሌ ባርኪንግ የከተማዋን ህብረ ባህላዊነት ታንጸባርቃለች። ይሁን እንጂ የቅዳሜው የሽብርተኛ ጥቃት የፈጸሙት ሰዎች የዚያ አካባቢ ነዋሪ መሆናቸው ሲገለጽ ማህበረሰቡን ክው አድርጎታል። ከአጥቂዎቹ አንደኛው የ27 ዓመቱ ኩራም ሻዛድ ባት ባርኪንግ በሚገኝ ህንጻ ላይ ከባለቤቱና ከሁለት ትናንሽ ልጆቹ ጋር ይኖር እንደነበረ ነው የተነገረው። እዚያው ሰፈር ነዋሪ የሆኑ አንዲት ሴት ይህ ሰው ከሁለት ዓመታት በፊት ከልጄ ጋር መናፈሻ ውስጥ ሲጫወቱ ልጄን ሃይማኖቱን ወደ እስልምና ሊያስቀይረው ሞከረ ብለው ለፖሊስ ነግረውበት እንደነበር ገልጸዋል። ሻዛድ በትን የሚያውቁት የሰፈሩ ነዋሪዎች በአንድ ወቅት አካባቢያችን ያለው ጃቢር ቢንዛይድ መስጊድ ለጸሎት ይመጣ ነበር፣ ከዚያ ከኢማሙ ጋር ተጣልቶ ተባረረ ብለዋል። የአካባቢው መስጊዶች በአንድነት ጥቃቱን እንደሚያወግዙ የማህበረሰቡ መሪዎች ይናገራሉ። ሙክሌሹር ቻውዱሪ ባንግላዴሽ ወርልድ ዋይድ የሚባል ጋዜጣ አዘጋጅ ነው።
የማህበረሰብ መሪዎች፣ የመስጊዶች አመራሮች በሙሉ ይህን የሽብርተኛ ተግባር የፈጸመ ሰው ካለ አንለቀውም ብለው በጣም አጥብቀው ሲናገሩ ነበር። በዚያ ላይ ስጋትም አለ። አሁን ማኅበረሰቡ ጉዳዩን በጣም እያሰበበት ነው፣ ምክንያቱም ለማኅበረሰቡ አሉታዊ በመሆኑ እየጎዳው ነው።
ከመስጊዱ ትይዩ በሚገኘው ቅድስት ማርጋሬት የኢንግላንድ ቤተ ክርስቲያን ትምህርት ቤት የሀገሪቱ ባንዲራ በሐዘን ዝቅ ተደርጎ እየተውለበለበ ነው። ከዚያ ጥቂት ራመድ ሲሉ ደግሞ የምስራቅ ለንደን የሲኮች ቤተ እምነት ጉድዋራ ይገኛል። ነዋሪዎቹ ለቪኦኤ እንደገለጹት የሁሉም ሃይማኖቶች ተከታዮች የባርኪንግ ቀበሌ ነዋሪዎች በሰላም ነው አብረው የሚኖሩት። ብዙዎቹ ግን ተደናግጠዋል። ከነዋሪዎቹ አንዱ ጁሴፔ ፍሬሲንዳ እንዲህ ይላል።
እውነቱን ለመናገር በአሁኑ ጊዜ ወደ አውቶቡስ ጣቢያ መሄድ እንኳ እፈራለሁ። አውቶቡስ ላይ መሳፈር እንኳ ያስፈራል። በቃ
የባርኪንግ ነዋሪ የሆኑ የእስልምና ሃይማኖት ተከታዮች ማህበረሰቦች የቅዳሜው ጥቃት ጋር አንዳችም ግንኙነት እንደሌላቸው አጥብቀው ነው የሚናገሩት። ይልቁንም ስጋት የፈጠረባቸው በሃይማኖታቸው ላይ ይህ ጥቃት የሚያስከትለው አሉታዊ አንድምታ ነው።
በጣም ሰላማዊ ሰፈር ነው። ሰው ጥሩ ነው። ጽንፈኝነት የሚባል ነገር የለም። ብሪታንያ ብቻ ሳይሆን በዓለም ዙሪያ ሙስሊሞች ላይ ብቻ መተኮሩ ተቀባይነት የለውም። በዓለም ዙሪያ ሙስሊሞች እየተገደሉ መሆኑን መመልከት አለባቸው። ታዲያ ለምንድን ነው ሙስሊሞች ብቻ መጥፎ፣ የተቀረው ሕዝብ በጣም ጥሩ ተደርጎ የሚታየው?
ይህን ያሉት መሐመድ ዛኪ የባርኪንግ ቀበሌ ነዋሪ ናቸው። የደህንነት መስሪያ ቤቶች እንደሚሉት ሁለቱ ስማቸው የተጠቀሰው አጥቂዎች ይታወቁ ነበር። በደህንነት ሰዎች ያልነበራቸው ጥቃት ሊያደርሱ እንደነበረ የሚያሳይ ማስረጃ ነው። አሁን ታዲያ በማህበረሰቡ መሀል የእነዚህ ሰዎችን ጽንፈኝነት የሚያውቅ ወይም እንዳይታወቅባቸው ለመደበቅ የረዳ ሰው ይኖር እንደሆነ ክትትል እየተደረገ ነው። የእስልምና ሃይማኖት መሪዎች እኛ ከእነዚህ ሽብርተኞች ጋር ምንም ግንኙነት የለንም፣ ከፖሊሶች ጋር ሙሉ በሙሉ እየተባበርን ነው ብለው አጥብቀው ያስገነዝባሉ።
ወደ መጨረሻው የመጽሔቱ ትንታኔ ርዕስ እንሻገራለን። ከኢራን ጋር የተደረገው የኒውክሌር ስምምነት፣ ፓሪስ ላይ የተፈረመው የአየር ንብረት ለውጥ ውል፣ ዩናይትድ ስቴትስ ከኩባ ጋር ያደረገችው ታሪካዊ ግንኙነት ማሻሻል እርምጃ እንዲወሰድበት የቀድሞ ፕሬዚዳንት ባራክ ኦባማ የፈጸሟቸው ቁልፍ የውጭ ፖሊሲ ስኬቶች ናቸው። የወቅቱ ፕሬዚዳንት ዶናልድ ትራምፕ ግን እነኚህን የኦባማ ስኬቶች የነቀፌታ ኢላማቸው አድርገዋቸዋል ይላል ዘጋቢያችን ዊልያም ጋሎ ያጠናቀረው ዘገባ። ዝርዝር አዳነች ፍሳዬ ይዛው ቀርባለች።
ዶናልድ ትራምፕ የቀድሞ ፕሬዚደንት ባራክ ኦባማ ፖሊሲን ከመንቀፍ በዝን አያውቁም።
ሐቁ ምንድን ነው? የተዝረከረከ ስራ ነው የጠበቀን ተዝረክርኳል።
እስካሁን ባለው ጊዜ ዶናልድ ትራምፕ የቀለበሱት አብይ የኦባማ የውጭ ፖሊሲ አልነበረም። አሁን ግን ትራምፕ ከአረብ አገሮች መሪዎች ጋር በተገናኙበት ወቅት ኢራንን ከመዝለፍ አንስተው ዩናይትድ ስቴትስን ከፓሪስ የአየር ንብረት ስምምነት እስከ ማስወጣት ድረስ ሄደዋል። በዚህ መልክ የቀድሞ ፕሬዚደንት ኦባማ ዋና ዋና ስኬቶችን ለማፍረስ ቆርጠው ተነስተዋል። የኦባማው የዋይት ሀውስ ቤተ መንግስት ስለ አየር ንብረት ፖሊሲ ይሰሩ የነበሩት ክሪስቲ ጎልፈስ አብራርተዋል።
There's no doubt that within this administration
በዚህ አስተዳደር ውስጥ የቀድሞው አስተዳደር ያከናወናቸውን በማፍረስ ላይ ያለህ መስለ ከታየህ እንደምትሸለም አያጠራጥርም።
የኦባማው የዋይት ሀውስ ቤተ መንግስት ለአየር ንብረት ፖሊሲ ይሰሩ የነበሩት ክሪስቲ ጎልፈስ አቻምና ፓሪስ ላይ የተፈረመው የአየር ንብረት ስምምነት የቀድሞ ፕሬዚደንት ባራክ ኦባማ ትልቅ የውጭ ፖሊሲ ስኬት አድርገው ያዩታል። 195 ሀገሮች ስምምነቱን የፈረሙ ቢሆንም በዩናይትድ ስቴትስ ምክር ቤት አልጸደቀም። ለትራምፕ ውሉን ማፍረስ ያመቸውም ለዚህ ነው። ኦባማ ከኢራን ጋር የኒውክሌር ስምምነት ማድረጋቸውም አብይ ነገር ነው። ትራምፕ ውሉን ቢነቅፉም እስካሁን ባለው ጊዜ አልሰረዙትም። ሌላው ኢላማ ከኩባ ጋር ግንኙነት ያሻሻለው የኦባማ ፖሊሲ ሲሆን የትራምፕ ዋይት ሀውስ ቤተ መንግስት የኦባማ ኩባ ፖሊሲ ላይ የሚያካሄደውን ጥናት እያገባደደ ነው። የሚደረገው ለውጥ ምን ያህል ስፋት እንዳለው ባይታወቅም ትራምፕ ሙሉ በሙሉ ከመቀልበስ የሚያቆማቸው ነገር የለም ብለዋል። በዩናይትድ ስቴትስና የኩባ ንግድና ኢኮኖሚ ካውንስል የሚሰሩት ጆን ካቡሊች
የሚያስፈልጋቸው ቀለምና ብዕር ብቻ ነው። እንደምናየውም ብዕሮችን ይወዳሉ። ብዙ ብዕሮች እንዲኖራቸውም ይፈልጋሉ።
ትራምፕ አሁን ለያዙት ቦታ ይወዳደሩ በነበሩበት ወቅት ከኩባ ጋር የተደረገውን ስምምነት ይቃወሙ ነበር። መላ የኦባማ ፖሊሲዎችን ለማፍረስም ይዙት ነበር። ትራምፕ በአሁኑ ወቅት በአገር ውስጥ ጉዳዮች ላይ ያተኮሩ ይመስላል። ክሪስቲ ጎልፈስ ግን ይህ ገና የለውጡ ጅምር ነው ብለዋል።
Expect that we will see a lot more efforts to undo and
ባለፉት 8 አመታት ውስጥ ያከናወናቸውን ብዙ ስኬቶች ለመቀልበስና አደጋ ላይ ለመጣል ብዙ ጥረቶች ይደረጋሉ ብዬ ተጠብቃለሁ። ቅድሚያ የሚሰጡት ለዚህ መስለኛል። የማዝግየትም ሆነ የማቆም ፍላጎት ያላቸው አይመስልም።
በርግጥ ትራምፕ አሁን ወቅት የኦባማን ፖሊሲዎች የሚቀለብሱት በራሳቸው ውሳኔ ብቻ በመሆኑ የሚተካቸው ፕሬዝዳንት በተመሳሳይ መልኩ ሊቀለብሳቸው ይችላል።
አድማጮች፣ ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን የምሽቱ ምርጥ ዜማ የሚሰማበት ነው። ሙዚቃው ጀምሯል። መሐሙድ አህሙድ ነው ጊዜ ያለ የሚያቀነቅንልን ቆየት
ያሳየ ሁሉ መስታወት ያሳየ ሁሉ መስታወት
ማህሙድ አህመድ አህሙድ ብዬ ነበር ቅድም ንግሱ እያረመኝ ነው። ጊዜ መስታወት የተሰኘውን የቆየ ስልቱን ነበር የተጫወተልን። ወደ መስታወት ቅንብር እንደሚወስድንም ንጉሱ እያስታወሰን ነው። አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አቀናባሪዎቻችን ዛሬ ሁለት ናቸው። ንጉሱ ታምሬና አዲሱ ፋሲል ገበየሁ ይገኙበታል። ኦድሬስ ሪገስ በቴክኒክ ምህንድስና ይመራልናል። አስተናጋጆች አሉላ ከበደና
አዲሱ አበበ ነን። ሁለተኛውን አጋማሽ ስርጭታችንን በርዕሰ ወሬዎቹ ለመጀመር የሙዚቃ ሰዓት ወስዶብናል። ማጠቃለያ ጊዜ ካለን ጨምርበታለን። አሁን ግን ለዚህ ክፍል የተዘጋጀው ቀዳሚ ቅንብር እናልፋለን። ሳዑዲ አረቢያ ህጋዊ የመኖሪያና የሥራ ፈቃድ የሌላቸውን የውጭ ዜጎች በዘጠና ቀናት ውስጥ ይውጡ የሚለው አዋጅ ሊጠናቀቅ ከ20 ቀናት በታች ይቀሩታል። በመቶዎች የሚቆጠሩ ኢትዮጵያውያን ያለ ፈቃድ የሚኖሩ ኢትዮጵያውያንን ወደ ሀገራቸው እንዲገቡ ለማገዝ ርብርብ በመድረግ ላይም ነው። የኢትዮጵያ አየር መንገድ ተመላሾችም በተሰጠው የጊዜ ገደብ ወደ ሀገራቸው ለማድረስ ከዚህ ቀደም ከነበረው ሳምንታዊ 21 በረራዎች ወደ 52 አሳድገዋል። አቶ ንጉሱ ወርቁ የኢትዮጵያ አየር መንገድ በአሜሪካ ኃላፊ ለአሜሪካ ድምፅ በሰጡት መግለጫ እንደ አስፈላጊነቱ ተጨማሪ በረራዎች ለማድረግ ዝግጁነታቸውን ገልጸዋል። በሳዑዲ አረቢያ ሪያድ የሚገኘው የኢትዮጵያ ማህበረሰብ ኃላፊ አቶ ሻውል ጌታሁን የጉዞ ሰነድ ማስፈጸምን በተመለከተ ያለውን ሂደት ገልጸውልናል። በሳዑዲ አረቢያ ያለ ፈቃድ የሚኖሩ ኢትዮጵያውያንስ ምን ይላሉ? የመስታወት አረጋው ዘገባ ዝርዝሩን ያቀርባል።
የእፎይታው ጊዜ ሊጠናቀቅ በቀሩት በእነዚህ ጥቂት ቀናት ውስጥ የተጓዦች ቁጥር በመጨመር ላይ ይገኛል። የኢትዮጵያ አየር መንገድም ከዚህ ቀደም ከነበረው ሳምንታዊ 21 የበረራ ቁጥር ወደ 52 አሳድጓል። በርካታ ተመላሽ ኢትዮጵያውያን የበረራ ቁጥር መጨመሩ ቢያስደስታቸውም የትኬት ዋጋ መጨመሩ ቅር እንዳሰኛቸው ይናገራሉ። በሰሜን አሜሪካ የሚገኘው የኢትዮጵያ አየር መንገድ ኃላፊ አቶ ንጉሱ ወርቁ ስለተጨመሩት በረራዎችና የትኬት ዋጋን አስመልክቶ ማብራሪያ ሰጥተውናል።
እና ሳውዲ አረቢያ ውስጥ በመደበኛ ፍላይቶች መዲና፣ ጀዳ፣ ሪያድ እንበራለን። በሳምንት ወደ 21 ፍላይቶች ነበሩ የምንበራቸው። ሶ ተጨማሪ ይሳፈራሉ ብለን የምንገምተው ቦታዎች አሁን ጊዛን የሚባል አዲስ ቦታ፣ መዲና፣ ጀዳ፣ ሪያድ፣ ደማም 21 ፍላይቶች የነበሩትን ወደ 52 ፍላይቶች በሳምንት አድርገናል። በመደበኛ የሚበሩ አይሮፕላኖች 737 የሚባሉ አይሮፕላኖች ነበሩ። አሁን የመንገደኛው ቁጥር ይጨምራል ብለን በማሰብ 777፣ 787፣ 767 የሚባሉ አይሮፕላኖች ለማብረር ዝግጅት ጨርሰናል። ፍላጎቱ ካለ ፍላይቶቹን 52ም 100 በሳምንትም ወይም ከዛ በላይ ለማድረግ የሚያስቸግረን ነገር የለም በእኛ በኩል።
በርካታ ኢትዮጵያውያን ከሳውዲ አረቢያ የተመላሾች ማለቴ ነው፣ ትኬት ዋጋ ጨምሮብናል እያሉ ነበር። ከ810 ሪያድ ወደ 900 ገብቷልና በምን ምክንያት ነው ዋጋው የጨመረው? የዜጎችን ችግር በማየት ቅናሽ ለማድረግ ያሰበበት ነገር አለ ወይ?
በምንም ተአምር በዚህ ሁኔታ ኢትዮጵያ አየር መንገድ ገንዘብ አግኝቶ ለማትረፍ የሚፈልግ መስሪያ ቤትም አይደለም። ይሄ የኢትዮጵያ አየር መንገድ የኢትዮጵያኖች ነው። በዚህ ችግር ውስጥ ያሉ ዜጎች ንብረታቸው ነው። በዚህ ሁኔታ የመጣ የዋጋ ማስተካከያም አይደለም። ሁኔታውን ለመርዳት ኢትዮጵያ አየር መንገድ እነዚህን ሁሉ አይሮፕላኖች መድቦ ሲያሰራ ከሚደርስበት ወጪዎች መጠነኛ ዋጋ ለማግኘት የተደረገ ፕራይስ 800 የሚሆንበት ጊዜ ነበረ። 1200 የሚሆንበት አለ፣ 1400 የሚሆንበት አለ። ስለዚህ ይሄ 900 ያወጣነው ዋጋ ካለው ወቅታዊ አጀስትመንት በየጊዜው አየር መንገዱ ደግሞ ይሄን ሁሉ አውሮፕላኖች ባዶውን ወደ ሳውዲ አረቢያ ሲያበር ከሚደርስበት ወጪ ትንሽ ለማገዝ የሀገር ችግር ስለሆነ ወጪውን በሙሉ እኛ በመቻል የተደረገ ዋጋ ነው ማለት ነው።
በሳውዲ አረቢያ የኢትዮጵያ ማህበረሰብ ቢሮ በዚህ የእፎይታ ጊዜ ገደብ ውስጥ ለሚመለሱ ኢትዮጵያውያን የጉዞ ሰነድ ሂደት ላይ ከፍተኛ እንቅስቃሴ በማድረግ ላይ ይገኛል። የቢሮ ኃላፊ አቶ ሻውል ጌታሁን በጉዞ ሰነድ ሂደት ላይ ያለውን ጫና ሲያብራሩ በርካታ ኢትዮጵያውያን ተመላሾች ፓስፖርት ስለሌላቸው ጊዜያዊ የጉዞ ሰነድ ወይም ሊሴ ፓሴ በፍጥነት እንደሚዘጋጅላቸው ገልጸው በሳውዲ መንግስት በኩል መጨረስ የሚገባቸው ሰነድ ሂደት ግን ከፍተኛ እንቅፋት እንደሆነባቸው ይናገራሉ።
ከዚሁ ከኛ ሴንተር አውጥተው ወደ ሳውዲ መንግስት አዘጋጃቸው ሴንተሮች የሚወስዱ ተሽከርካሪዎች አሉ ከነሹፌሮቻቸው ለደህንነታቸውም ሲባል ነው። እዛ ይሄዱና ቪዛ ሲሰጣቸው አሻራ ያደርጋሉ። እዚህ ላይ ነው አሁንም ያልተፈታልን ቻሌንጅ ያለው። የተከሰሱ ሊኖሩ ይችላሉ። ረናዌይስ የሚባሉት እነዚህ ከአሰሪዎቻቸው የጠፉ ልክ እዛ ሄደው አሻራ በሚያደርጉበት ጊዜ ተከሰዋል የሚል ነገር ይወጣል በሲስተሙ ላይ ማለት ነው። በዚህ ጊዜ ልክ ወደ አሰሪዎቻቸው ሄደው ወይም የተከሰሱበት ፖሊስ ጣቢያ ሄደው ጉዳያቸውን መፈጸም አለባቸው። ምናልባትም እነዚህ ሰዎች አሰሪዎቻቸው ከ1000 ኪሎ ሜትር ውጭ ሊሆኑ ይችላሉ በጣም ረጅም ርቀት ላይ። አዋጁ ላይ ምን ይላል? ጉዳያቸው በፖሊስ ጣቢያ ወይም በፍርድ ቤት ያሉ ሰዎች ጉዳያቸውን መፈጸም አለባቸው ይላል። እንደዛ ስለሚል ብቻ የተከሰሱበት ቦታ እንዲሄዱ ይገደዳሉ። ያን መሄድ ደግሞ እጅግ በጣም ከባድ ነው። እንዳልኩሽ እዚህ ሀገር ሴቶች መኪና ማይነዱ በጣም አስቸጋሪ ነው። የሚሄዱትም ፖሊስ ጣቢያ ነው። የሚሄዱትም የጠፉበት አሰሪያቸው ጋር ነው የሚሄዱት። ይሄ ነው ትልቁ ቻሌንጅ አሁን እየገጠመን ያለው። ቪዛ ከተሰጣቸው በኋላ ምን ያደርጋሉ? ተመልሰው እኛ ኮሚኒቲ ላይ ይመጡና የአይሮፕላን ቲኬት ይገዛሉ። በቃ ከዛ በኋላ ቀጥ ብለው ወደ ኤርፖርት ነው የሚሄዱት።
የጉዞ ሂደት ሁኔታ ስንት ቀን ይፈጃል?
እኛ 1000 ሰው ለምሳሌ በአንድ ቀን እዚህ አዘጋጅተን መላክ እንችላለን። ሳውዲዎቹ ጋር ስንሄድ ይህን ያክል ቪዛ በአንድ ቀን ላይሰጡ ይችላሉ። 2 ቀን 3 ቀን ሊወስድ ይችላል። አሁን ወደፊትም እኔ እንደ ስጋት የምወስደው ብዙዎቹ የእኛ ዜጎች ይሄኛ ወር ሊያልቅ አካባቢ ሊሄዱ የተዘጋጁ ናቸው። ጾም የመጨረሻዎቹ 10 ቀናት አካባቢ በጣም ብዙ ሲስተሞች ይደክማል። እዚህ ሀገር ላይ ሰዎች ለኦምራ ምናምን የሚሄዱበት ጊዜ ነው። ኦልሞስት መስሪያ ቤቶች እንደዚህ የሚቆጠሩበት ጊዜ ነው። ከነዚህ አንግል ሳይኔ ወደ መጨረሻዎቹ ቀኖች ላይ ትልቅ ቻሌንጅ ሊገጥመን እንደሚችል ነው መረዳ ያለሁት።
ያለመኖሪያና ስራ ፈቃድ የሚኖሩ ኢትዮጵያውያን ወደ ሀገራቸው ለመመለስ ፈቃደኛ ያልሆኑት በርካታ ናቸው። ምክንያቶቻቸውን እንዲህ ይገልጻሉ።
አሻራ ሰጥተን ነው የምንሄደው። ደርሶ የመምጣት እድሉ ሊኖርም ላይኖርም ይችላል እያለ ህዝቡ አጠራጣሪ ላይ ነው ያለው። ስለ ራሴ ደርሶ ይመጣል ወይም ደርሼ መመለሳለሁ የሚል ተስፋ የለኝም።
የሄዱም ልጆች አሉ፣ የሚዘጋጁ ልጆችም አሉ፣ እየተዘጋጁ አሉ፣ መሄድ የማይፈልጉትም አሉ። ምክንያቱም ኢትዮጵያ ሄደን ምን እንሰራለን? መንቀሳቀሻ ነገር ቢያንስ ያስፈልገናል። ቤተሰብ አለ። ከዛ በኋላ ምንድን ነው የምናደርገው? ትልቁ ችግር የኢኮኖሚ ችግር ነው፣ መመለስ የማይፈልጉበት ነገር።
እሳቸውን ልኬ እኔ የሚደርስብኝን ለመጠበቅ ብቻ መዘጋጅ ይሰራለሁ።
እሳቸውን ስትለኝ ማን ነው የምትልከው? ከሳውዲ አረቢያ ወደ ሀገር ለመመለስ ፍላጎት ያላቸው ዜጎች ቁጥር በርካታ ቢሆንም ከጠቅላላው ቁጥር ጋር ሲወዳደር ግን አሁንም በቂ አይደለም። የእፎይታ ጊዜ ገደቡም የቀሩት ቀናት ከ20 ቀናት በታች ናቸው።
ተከታዩ ቅንብር ሐኪሞን ይጠይቁ ነው። ሐኪሙን ይጠይቁ አሉላ። እኛ አንተን እንጠይቃለን፣ አንተ ደግሞ ሐኪሙን ጠይቅና ዝርዝር ውስጥ ንገረን። ምንድን ነው ዛሬ ያለው?
ግሩም አዲሱ የአድማጮች ጥያቄ ነው። እንደ ወትሮ የምናስተናግደው በቴክሳሱ የሃሪስ ሜቶዲስት ሆስፒታል የሳምባና ከእንቅልፍ ጋር የተያያዙ የጤና ጉዳዮች ልዩ ሐኪሙ ዶክተር ደረጀ ሳህሌ አዮን የተመለከተ ጥያቄ ነው። በቀጥታ ለእሳቸው ነው የቀረበው። በቅርቡ የተሰናዳ ፕሮግራምን የተከተለ ነው። ዝርዝሩን ታዲያ በመግቢያችን እናገኘዋለን። ወደዛው እንሂድ።
እሺ።
ዶክተር ደረጀ ሳህሌ አየው በድጋሚ ለጊዜው አመሰግናለሁ።
አመሰግናለሁ አሉላ።
በቅርቡ ለአድማጭ ጥያቄ መልስ የተሰጠበትን የደረት ህመም ወይም ስቃይን ተንተርሶ የቀረበ ፕሮግራም ተከትሎ አንድ ሌላ አድማጫችን በቀጥታ ለእርሶ የላኩት ጥያቄ አለ። የአድማጫችንን ጥያቄ ሰምተን አንዳንድ ሀሳቦችን አድማጫችንም ሆነ ሌሎች የዚህ ፕሮግራም ተከታታዮች በሚረዳ መልኩ መልከት እናርግ።
እሺ።
እባካችሁ አሳቢ በደንብ ከገባችሁ አሳቢ
ጠመቅ አድርጋችሁ ለዶክተር ደረጀ ብታቀርቡልኝና በችግሬ መፍትሄ ባገኝ ብዬ ነው። ኪሎ ያሁንም ወደ ታች ነው የሚሄደው። 36 ፓውንድ ቀንሻለሁ። ኪሎ በጣም እየወረደ ስለሆነ የሚሰማኝ ደረቴ ማለው። አሁን አሁን ደግሞ ከግራም በቀኝም ባለው እየበለጠ እየተሰማኝ ነው የመጣው። አንገቴና ጭንቅላቴ ማለት እና ችግሬ ምን ሊሆን ይችላል? በምርመራ አልተገኘም። በአልትራሳውንድ ምንም እንደሌለብኝ ነው። በኤክስሬም ምንም እንደሌለብኝ ነው የሚነግረኝ ዶክተሩ። የተለያዩ ዶክተሮች አይተውኛል። ዶክተር ረጀ ምክር አገልግሎት ይሰጡኝ ነው ጠይቁልኝ። በጣም አመሰግናለሁ። ቪዲዮዎች
ዶክተር ደረጀ እንደተከታተሉት የአድማጫችን ጥያቄ ተደራራቢም በመጠኑም ወሰብሰብ ያሉ ይመስላሉ። በሁለት ክፍልም ብንመለከት የደረት ህመም እንደሚሰማቸው አንገቴና ጭንቅላቴ መካከልም የህመም ስቃይ ይሰማኛል። ነገር ግን ያደረግኳቸው ምርመራዎች አልትራሳውንድ የተባለውን የምርመራ አይነት ጨምሮ ምንም የህመሙን አይነት ማረጋገጫ አላስገኙም ነው የሚሉት። የሰውነት ክብደት መቀነሱን ደግሞ ተከታይ ጥያቄ ብናደርገው
ያው የአድማጩ ጥያቄ በስልክ ለመመለስ አስቸጋሪ ቢሆንም እንደዚህ ረዘም ያለ ጊዜ የቆየ የደረት ህመም ባለፈው ካየናቸው ድንገተኛ ከምንለው ጎራ ውስጥ ላይመደብ ይችላል። ምክንያቱም ድንገተኛ የምንላቸው የልብና የሳምባ መተንፈስ እንደዚህ የመሳሰሉት ጊዜ የማይሰጡ እንደሆኑ ባለፈው አይተናል። ስለዚህ ይሄኛው ክሮኒክ ቸስት ፔን ወይም ደግሞ ጊዜ የሚሰጥ ፋታ የሚሰጥ ህመም ነው። ይሄ ህመም ቀጥታ ደረት ውስጥ ሊሆን ይችላል፣ ወይም ትራንስፈርድ ፔን የሚሉት ከሌላ የሚመነጭ በህመሙ እዛ የሚሰማ ሊሆን ይችላል። እንግዲህ የሰማቸው የምርመራ አይነቶች ኤክስሬይ፣ አልትራሳውንድ እና የደም ምርመራ ነው ያሉት ጠያቂው። በዚህ መሰረት መልስ ለመስጠት በስልክ እንዳልኩት አስቸጋሪ ነው፣ ግን ብዙ ጥያቄዎች አሉኝ ባገኛቸው መጠይቃቸው። ግን እንዲሁ ካትስካን ቢሰራ ወይም ሌሎች ህመሙን አድረስ ለማድረግ የማራይ ቢሰራ እንደ ቦታው አይነት ምናልባት ችግሩን መንጭ ይገልጥ ይሆናል።
ዶክተር ደረጀ እንግዲህ በሬዲዮ ሕክምና አስቸጋሪ እንደሆነ ይታወቃል። መሰረታዊ ጥያቄዎችን ለመመለስ የሚደረግ ጥረት ነው፣ አመላካች አቅጣጫ ለማሳየትም ጭምር ነው እና አድማጫችን ያደረጓቸውን ምርመራዎች ተከትሎ ሌሎች ተጨማሪ ቢያደርጉ ያሏቸውን ዘመናዊ ምርመራ አይነቶች አክለዋል። ሐኪማቸውን ያማክሩና እድሉ ካላቸው ምርመራውን ይቀጥሉ ይሆናል። በተመሳሳይ እሳቸው አጣምረው ያነሱት ሌላ ጥያቄ ከፍተኛ የሰውነት ክብደት መቀነስ እስከ 36 ፓውንድ ቀንሻለሁ ብለዋል። ይህ ከፍተኛ የሰውነት ክብደት መቀነስ በቀጥታ ከቀደመው የደረት ስቃይ ህመማቸው ጋር ይገናኝ ወይስ ራሱን የቻለ ሌላ አይሁን? ዝርዝር አልሰጡም አድማጫችንና፣ እንደው በጥቅሉ ሊባል የሚችል ነገር አለ? ምናልባት እንደ ቀደመው ሁሉ አቅጣጫ የሚጠቁሟቸው ከሆነ እሳቸው እንዳሉት በዚህ ያህል መጠን ከፍተኛ የሰውነት ክብደት በአንድ ጊዜ መቀነስ በምን ያህል ጊዜ ነው የሚለውንም መጠየቅ ይፈልጋል። ምን አይነት የህመም ምንጮች መሰረቱ ሊሆኑ ይችላሉ? እንደምንስ ከደረትም ስቃይ ስሜታቸው ጋር ሊገናኝ ይችል ይሆን?
እሺ፣ አመሰግናለሁ። መጀመሪያ ወደ ክብደት መቀነሱ ከመግባቴ በፊት የደረት ስቃዩ ላይ የቆየም ቢሆን የልብ ምርመራው ካቴተራይዜሽንን ጨምሮ የካርዲያ ካቴተራይዜሽን የሚሉት ቢሰራላቸው ተሰርቶላቸው እንደሆነ አላውቅም። ምናልባት ድንገተኛና አጣዳፊ የሆነው ሄርት አታክ ሳይሆን ክሮኒክ የሆነ አንጃይና የሚሉት ፔን ሊሆን ስለሚችል የልብ ሐኪም እንዲያዩ ሐኪማቸውን ቢያነጋግሩ መልካም ነው። ወደ ክብደት መቀነሱ ልምጣና አሉላ፣ አንተ በደንብ እንደገለጽከው ክብደት የቀነሰው በምን ያህል ጊዜ ነው የሚለው አስፈላጊ ጥያቄ ነው። ሁለተኛው ግን የክብደት መቀነስ አፒታይት በማጣት ምግብ በቂ ምግብ ባለመውሰድ ነው ወይስ ደህና እየበላውን ከስቻለሁ ነው? ይሄ ራሱ አንድ ጥያቄ ነው። የክብደት መቀነስ ምክንያቶች በጣም ሰፊ ናቸው። በስልክም ለመዘርዘር አስቸጋሪ ነው። በሬዲዮ ግን ደግሞ ችላ የማይባል የሕክምና ምልክት ነው። ስለዚህ ኮምፕሬሄንሲቭ ወይም ደግሞ ጠቅላላ የሆነ ምርመራ የሚያስፈልገው ነው። ታይሮይድ ችግር ሊኖር ይችላል፣ ወይም አንጀት በደንብ አብዞርብ አያደርግ ይሆናል የሚበላውን፣ ወይም በደንብ አያዋህድ ይሆናል፣ ወይም የተደበቀ ካንሰር ችግር ሊሆን ይችላል። ብዙ እና ሰፊ ነው። ግን እንደው ለመጠቆም ያህል ይሄንን ጠያቂው ቢረዱ ብዬ አስባለሁ።
መልካም። በጠቅላላ ሁኔታ ለቀረቡ ጥያቄዎች የተሻለ ቀረብ አድርጎ ማየት የሚያስችል ብርሃን ፈንጥቀዋል። ከሰጧቸው አስተያየት አድማጫችን ሌሎች አድማጮችም መጠቀም እንደሚችሉ ተስፋ አድርጋለሁ። ተጨማሪ ጥያቄዎች ካላቸው እናስተናግዳለን። ዶክተር ደረጀ ሳህሌ አየው፣ እንደ ወትሮው ሁሉ በድጋሚ ለዚህ የሐኪሙን ይጠይቁ ፕሮግራማችን የአድማጮች ጥያቄ ማብራሪያ ስለተገኙ ለጊዜው አመሰግናለሁ። በሌላ መሰል የአድማጭ ጥያቄ መልሰን እንደምናገኘው ተስፋ አድርጋለሁ። እግዜር ይስጥልኝ። ለአሁኑ
አመሰግናለሁ አሉላ። መልካም ቀን።
አድማጮች፣ አሁን ይህ ፕሮግራም ማሳሰቢያ ለጥያቄው መልስ።
ከኢትዮጵያ ሕዝብ ከ80 ከመቶ በላይ የሚሆነው በግብርና የሚተዳደር መሆኑን ጥናቶች ያመለክታሉ። የአገሪቱ ክፍል አካባቢዎች በየወቅቱ በድርቅ ይመታሉ። በሌላ በኩል የሕዝቡ ቁጥር በፍጥነት እያደገ ነው። በኢትዮጵያ የአንድ ገበሬ መካከለኛ የእርሻ መሬት ይዞታ 2 ሄክታር መሆኑም ተመልክቷል።
በቅርቡ ታዲያ በአገሪቱ የተከሰቱ ተቃውሞዎች ከመሬትና ከሀብት ክፍፍል ጋር የተያያዙ መሆናቸውን በማስታወስ በኢትዮጵያ የመሬት ይዞታን ጉዳይ ለጥያቄው መልስ ዝግጅት ተመርጧል። በዚህ ዙሪያ ያለዎትን ጥያቄዎች ይላኩልን።
የምትልኩልን በስልክ ከሆነ 2022059942 የውስጥ መስመር 14 ነው። ወይም በኢሜይል ከሆነ ደግሞ ሲበለው
በኢሜይል ከሆነ horn@voanews.com ላይ ጥያቄዎቻችሁን ወይም የስልክ ቁጥራችሁን አድርሱን።
በሃርቫርድ ዩኒቨርሲቲ የሕግ መምህርና ሕግ ልማትና የመሬት ይዞታ እንዲሁም የእርሻ ፖሊሲዎች በሚል ላይ ጥናት ያበረከቱት ዶክተር መኮንን ፍሬው ለጥያቄዎቻችሁ መልስ ይሰጣሉ። እና ጥያቄዎቹ ዛሬ ይድረሱን ለጥያቄው መልስ። ቀጣዩ ዝግጅታችን ንግድና ማህበረሰብ ነው።
አሁን ንግድና ምጣኔ ሀብት ከአፍሪካ አዲሱ ከአፍሪካ በየዓመቱ $50 ቢሊዮን በላይ የሚገመት ገንዘብ ህገወጥ በሆነ መንገድ እንደሚወጣ የተባበሩት መንግስታት ድርጅት እንዲሁም በዓለም ዙሪያ የገንዘብ እንቅስቃሴን የሚያጠኑ ተቋማት ይናገራሉ፣ ያስረዳሉ። እጅግ መጠነ ሰፊ የሆነ ሀብት በድህነት ከምትገኝ አህጉር እንዴት ይወጣል? አፍሪካ በእርዳታ ከምታገኘው ገንዘብ እጅግ የሚበልጠው ሀብት በምጣኔ ሀብትና በዜጎች ኑሮ ላይ የሚያደርሰውን ተጽዕኖ ሄኖክ ሰማእግዜር በዛሬው የንግድና ምጣኔ ሀብት ዝግጅቱ ያተኮረበት
ወደ ዝግጅቱ እናልፍ።
በዓለም ዙሪያ ገንዘብ የሚንቀሳቀስባቸውን መንገዶች የሚያጠናው ግሎባል ፋይናንሻል ኢንቴግሪቲ በተለይ ከአፍሪካ የሚወጣው ሀብት ለድህነት ቅነሳና ለልማት ወሳኝ በመሆኑ ተጽዕኖ ከፍ ያለ መሆኑን ያስረዳል። ድርጅቱ ከተባበሩት መንግስታትና ከአፍሪካ ህብረት ጋር በመሆን ግንዛቤ የማስጨበጥና የተቀናጀ የሀብት መከላከያ መንገዶችን ለመከላከልና አሰራሮችን ለማስፈን በጋራ ለመስራት የሚያስችሉ ሁኔታዎችን ያመቻቻል። ጆሴፍ ስፓንጀርስ በዚህ ድርጅት ውስጥ የአፍሪካን የገንዘብ እንቅስቃሴ የሚያጠኑ የምጣኔ ሀብት ባለሙያ ናቸው። ከአፍሪካ በየዓመቱ በአማካይ የሚወጣው $52 ቢሊዮን በምጣኔ ሀብት ላይ የሚኖረውን አንድምታ ሲያስረዱ
Now that actually ends up being about 9.5% of total trade in Africa, just to put that in perspective.
ከአፍሪካ አጠቃላይ የንግድ ልውውጥ 9.5% ድርሻን ይይዛል። በህገወጥ መንገድ የሚሸሸው ገንዘብ አስቀድሜ በጠቀስኳቸው አመታት በየአመቱ በ4.5% እያደገ ነው። ስለዚህ ገንዘቡ ብዙና እያደገ ያለ ነው።
It's large and also growing.
ከአፍሪካ ከሚሸሸው ገንዘብ መካከል በወንጀል ማለትም በሙስና፣ በህገወጥ የእጽና የሰው ዝውውር እንደዚሁም የመሳሰሉ የገንዘብ ማንቀሳቀሻና ማሸሻ ዘዴዎች ጠቀም ያለ ድርሻ እንደሌላቸው ባለሙያዎቹ ያስረዳሉ። በተለይ የንግድ መረጃዎችና የመንግስታትን ገቢዎች አነጻጽሮና ቀምሮ የተገኘ መረጃ ነው ግሎባል ፋይናንሻል ኢንቴግሪቲ በሪፖርቱ የሚያቀርበው። የሚበዛው ሀብት የሚሸሽባቸውን መንገዶች ስፓንጀርስ ያስረዱ።
Trade misinvoicing. To move money out of a jurisdiction, you can underprice exports or overprice imports.
ቀዳሚው የንግድ ደረሰኞችን ማምታታትና ማጭበርበር ነው። ከአንድ ድንበር ገንዘብ ለማሸሽ የውጭ ንግድን ዋጋ በመቀነስ ወይንም የገቢ ሸቀጦች ዋጋን በመጨመር ሀገሮች ሊያገኙ የሚገባቸውን የውጭ ምንዛሪ በሌላ ሀገር ባንክ ማኖር ወይንም ግብር አለመክፈል ናቸው።
አንድ ነጋዴ ወይም የንግድ ተቋም ገንዘብ ለማሸሽ ለምሳሌ $100 የሚያወጣ የወጪ ንግድ ሸቀጥን በ$40 እንደሸጠ በማድረግ የተቀረውን $60 ገዢው ከዓለም አቀፍ የፍሰት መስመር ውስጥ የግብርና የፋይናንስ ነጻነት ወዳለባቸው ሀገሮች በማዛወር ነው ገንዘቡ የሚሸሸው። ሌላኛው መንገድ ደግሞ የገቢ ዋጋን በመጨመር ተወራራጁ ገንዘብ በውጭ ምንዛሬ እንዲሸሽ ማድረግም አለበት። ኢትዮጵያ በገንዘብ ሽሽት ከአፍሪካ ተጠቃሽ ከሆኑ ሀገሮች አንዷ ስትሆን በኤርትራ ምንም አይነት የንግድ ልውውጥ መረጃ ስለሌለ የሚታወቅ የገንዘብ ሽሽት መጠን የለም። የግሎባል ፋይናንሻል ኢንቴግሪቲው ጆሴፍ ስፓንጀርስ ሁኔታውን እንዲያስረዳሉ።
For Ethiopia, we see illicit financial outflows over this period from 2005 to 2014 that range on average from 1.3 billion to 3.2 billion per year.
በኢትዮጵያ ከ2005 እስከ 2014 ባለው የአውሮፓውያን ዘመን ከ1.3 ቢሊዮን እስከ 3.2 ቢሊዮን ዶላርስ የሚደርስ ገንዘብ በአማካይ በየአመቱ መሸሹን እንረዳለን። ይሄ ደግሞ ከ11 እስከ 29 ከመቶ የሚሆነውን የሀገሪቱን አጠቃላይ የንግድ ልውውጥ መጠን ያከላል። በጣም እጅግ ብዙ ገንዘብ መሸሹን በግልጽ እንረዳለን። ኤርትራን በተመለከተ ግን የንግድ መረጃ ስለሌለ መናገር አንችልም።
በሕገ ወጥ መንገድ የሚሸሹ ሀብቶች መንግስታት ለዜጎቻቸው ሊያቀርቧቸው የሚገባ መሰረታዊ ፍላጎቶችን ለማሟላት ያላቸውን አቅም ያሟጥጣል። እንደ ኢትዮጵያ ባሉ ሀገሮች ሊፈስ የሚገባ መዋለ ንዋይንም ጨምሮ ያሸሻል፣ ድህነትን ያባብሳል በሚል የአፍሪካ መንግስታትና የማህበረሰብ ተቋማት ጋር ግሎባል ፋይናንሻል ኢንቴግሪቲ ይሰራል። የመንግስታቱ ምላሽ ጆሴፍ ስፓንጀርስ ያስረዳሉ።
በቁም ነገር የሚወስዱት አሉ፣ ነገሩን ችላ የሚሉም ያን ያህል ናቸው።
ህገወጥ የገንዘብ ፍሰትን ማቆም ለአፍሪካ እርዳታ ከመስጠት የበለጠ አስቸኳይ ጉዳይ ነው ይላሉ ባለሙያዎቹ።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
አፍሪካ ውስጥ ስላለ የሙስናና የወንጀል ቀለበት ይላል የዛሬው ርዕሰ አንቀጽ። ርዕሰ አንቀጹ ወደ መልእክቱ ሲገባ በዓለም እጅግ ተስፋ ሰጪ ከሆኑ በምጣኔ ሀብት በኩልም እጅግ ፈጣን እድገት እያሳዩ ካሉ አካባቢዎች አንዱ የሆነው ከሰሐራ በስተደቡብ ያለው የአፍሪካ ክልል በድንበር ዘለል የወንጀል መረቦች ጥቃት ስር ይገኛል። ሙስና ከመሳሪያዎቻቸው አንዱ ነው ይላል። ሙስና ባለጠጋም ደሃም ሀገሮችን በግልም ሆነ በመንግሥት ዘርፎች ሁሉንም በተመሳሳይ ሁኔታ የሚጎዳ በየደረጃው የሚከሰት የሥልጣን ብልግና ነው። ሙስና መተማመንን ያጠፋል። ሙስና ልማትን ይጎዳል። ሙስና በዲሞክራሲ ተቋማት ላይ ሊኖር የሚገባውን መተማመን ይሸረሽራል። ሙስና ገበያዎችን ያጠፋል። ሙስና የዋጋ ንረትን ያስከትላል። ሙስና መዋዕለ ንዋይ አፍሳሾችን ያስደነግጣል፣ ያርቃል። ሙስና የምጣኔ ሀብት እድገት እንዳይኖር ያደርጋል። በተለይ ደግሞ ልማትና እርምጃን በሚገታባቸው በማደግ ላይ ባሉ ሀገሮች ውስጥ ለሚገኙ ማኅበረሰቦች አውዳሚ ነው ይላል ርዕሰ አንቀጹ ሐተታውን በመቀጠል። ገንዘብ ለማግኘት ገንዘብ ማውጣት አለብህ። ለሙስና ጉዳይ ሲሆን ደግሞ የምታወጣው እጥፍ መሆን አለበት። የወንጀል መረቦቹ እምነትና መፈክር ነው። በዓለም ዙሪያ ከአጠቃላይ የሀገር ውስጥ ምርት ከ8 እስከ 15 ከመቶ የሚሆነውን ድርሻ የሚወስደው ሀገር ዘለል ወንጀል እጅግ አጓጊ ነው። ወንጀለኞችና ሌሎችም የአደጋ መረቦች አካባቢያዊ ምጣኔ ሀብቶችንና ዓለም አቀፍ የገንዘብ ሥርዓቶችን ለማንቀዝና ለማበላሸት ጉዳይ በየዓመቱ በሚሊዮኖች ዶላሮች የሚቆጠር ገንዘብ እንደሚያፈሱ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የዓለም አቀፍ አደንዛዥ እጾችና ቅመማ ቅመም መቆጣጠሪያና ሕግን የማስከበር ጉዳዮች ቢሮ የብሔራዊ ደህንነትና የዲፕሎማሲ ጸረ ወንጀል መርሃ ግብሮች ከፍተኛ ዳይሬክተር ዴቪድ ሉና ተናግረዋል።
The proceeds of drug trafficking and other forms of illicit trafficking are fueling a dramatic increase in corruption among the very institutions.
ከአደንዛዥ እጾችና ቅመማ ቅመም እንዲሁም ከሌሎች ሕገወጥ ዝውውሮች የሚገኘው የተጣራ ገቢ ወንጀልን እንዲዋጉ በተከፈቱ ተቋማት በራሳቸው ውስጥ ሙስና በከፍተኛ ሁኔታ እንዲንሰራፋ አድርጓል። የአንዳንድ የመንግስት ባለስልጣናት ከወንጀል መረቦች ጋር መመሳጠርና መተሳሰር የሕገወጥ ዝውውር መስመሮች ከምዕራብ አፍሪካ የባህር ዳርቻ እስከ አፍሪካ ቀንድ፣ ከሰሜን አፍሪካ ወደ ደቡብም እስከ ጊኒ ባህረ ሰላጤ እንዲዘረጉ አስችለዋቸዋል።
ዴቪድ ሉና አክለውም በእነዚህ ሕገወጥ የዝውውር መስመሮች ላይ ባሉ ሀገሮች ውስጥ ሁሉ የወንጀሉ ዓለም ሰዎችና መረቦች እጅግ ቁልፍ ናቸው የሚባሉ ተቋማትንና ሕግን የማስከበር ሥርዓቶችን እያነቀዙና እያሽመደመዱ የሁሉም ሰው ደህንነት አደጋ ላይ እንዲወድቅ እንደሚያደርጉ አሳስበዋል። ሀገር አቋራጮቹንና የተደራጁትን የወንጀል መረቦች ለመረበሽና ለመበጣጠስ ይላል ርዕሰ አንቀጹ፣ አፍሪካ ውስጥ ካሉ አጋሮቿ ጋር ለመተባበርና ለመስራት ዩናይትድ ስቴትስ ቁርጠኛ ነች። በሀገር ዘለል የወንጀል ድርጅቶች ላይ ፕሬዚደንት ዶናልድ ትራምፕ ያወጡትን የአፈጻጸም ትዕዛዝ ተግባራዊ ለማድረግ አጋሮቻችን የዛሬዎቹን አደጋ ደቃኝ መረቦችን ለመዋጋት ያላቸውን አቅም ለማጠናከር ዩናይትድ ስቴትስ ድጋፏን መስጠቷን እንደምትቀጥል ሚስተር ሉና አሳውቀዋል። ርዕሰ አንቀጹ መልእክቱን እንዲህ ሲል ዘጋ። የሀገራቸውን ሀብት የሚመዘብሩ ሌባ መሪዎች፣ ወንጀለኞችና ሽብርተኞች የሕገ ወጥ አድራጎቶቻቸው ፍሬ ተጠቃሚ እንዳይሆኑና እንቅስቃሴዎቻቸውን ለማስፈጸም ጉዳይ የሚጠቀሙበትን የገንዘብ አቅም እንዳያንቀሳቅሱ ለማድረግ በሁሉም ደረጃዎች ባለ ሙስና ላይ መዝመት አለብን።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
አድማጮች፣ አሁን የፕሮግራም ማሳሰቢያ።
ኬንያ ውስጥ ለሚኖሩ ሰዎች አልተሰጠ የክሊረንስ የማለፊያ ፈቃድ ሁሉ ተሰጥቶኝ ብዙ ነገር እንዳደርግ ሰፖርት አድርጎኝ ነበረ። ያ እምነት የመጣው ግን ሰውየው ኢትዮጵያንና ኢትዮጵያኖችን ጠንቅቆ ከማወቁም አንጻር የመጣ ነው። በእኔም በኩል በተባበሩት መንግስታት የስደተኞች ጉዳይ ጽህፈት ቤት በኩል የተሰጠ የትብብር ደብዳቤ አለ። ከሁሉ በላይ ግን ኢትዮጵያዊ መሆኔና ያም አብዛኞቹም ደግሞ ኢትዮጵያ አሜሪካውያን ለኢትዮጵያውያኖች የነበራቸው አመለካከት በጣም የቀና በመሆኑ በሳ ብዙ ችግር አላጋጠመኝም።
ባለፈው 15 ቀን የተጀመረ ኢትዮጵያ በአሜሪካ እንግዳ ነው ሰይፉ ኃይሉ ረጋሳ ይባላል። ውጤት ያመጣ ነው። እዚህ ኒው ሃምሽር በሚባል ስቴት ውስጥ ከፍተኛ የፖሊስ አዛዥ ሆኖ እየሰራ ነው።
በነገው የኢትዮጵያን በአሜሪካ እንመለሳለን። ማጠቃለያ፣ አዲሱ
ማጠቃለያ፣ ምስራቅ ኬንያ ውስጥ የደረሰ ስደተኞች ካምፕ ውስጥ 4 ሰዎች ተሽከርካሪ ውስጥ እንዳሉ እንደተገደሉ ተገለጠ። ፈንጂውን የቀበረው የሶማሊያ ጂሃዲስት ቡድን አልሻባብ ሳይሆን እንዳልቀረ የጸጥታ ባለስልጣናት ጠቁመዋል። ዘርዘር ያለውን ዜና ነገ እናቀርባለን።
አድማጮች፣ የአሜሪካ ድምፅ ራዲዮ በ1922ና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
አዲሱ አበበ ነን። ከእኛ ቀጥሎ የሚቀርበው የትግርኛ ፕሮግራም ነው።
ትግርኛ ፕሮግራም ልክ ነው። አቀናባሪዎቻችን ንግሥቱ ታምሬና ፋሲል ገበየው፣ ኦድሬስ ገስ በቴክኒክ ምህንድስናው ተሰይመዋል። አሁን የትግርኛው ስርጭት በእርግጥ ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።
Wake is the whole day, so you must say, yeah, I'm the native.